ሰላም ጤና ስጥልኝ አድማጭ ተመልካቾቻችን፣ የሰኞ ምሽት የጋቢና ቪኦኤ መሰናዶ ከአሜሪካ ድምጽ ዋሽንግተን ዲሲ ጀመረ። ለዛሬ የካቲት 14 2014 ዓ.ም ተምረት ከያዝንላችሁ መሰናዶች መካከል ጥቂቶቹን እናስተዋውቃችሁ። የሰላም ሚኒስቴር 3300 የሚሆኑ በጎ ፈቃደኛ ወጣቶችን አሰልጥኖ ማህበረሰቡን እንዲያገለግሉ ማዘጋጀቱን አስታወቀ።
ሰላም ሚኒስቴር ለልጆቹ አሹር የሚያደርጋቸው ምንድነው? አንደኛው ነገር አገራቸውን ኢትዮጵያን ስላገለገሉ ስለደገፉ የራሳቸውን አስተዋጽኦ ስላደረጉ ከሁሉ በላይ ደግሞ ኢትዮጵያ ሀገራቸውን ስላወቁ አመስገን ይፈልጋል፣ ሪኮግናይዝ ማድረግ ይፈልጋል።
እነዚህ በጎ ፈቃደኛ ወጣቶች ማህበረሰቡን እያገለገሉ ይገኛሉ። በልዩ ሁኔታ ለጋቢና ቪኦኤ ልዩ መሰናዶ አዘጋጅተናል። አብይ ርዕሳችን አድርገነዋል። በሌላ ርዕስ ደግሞ
እኛ ጋር ስላሉ ስራ ፈጣሪዎች እንዴት ችግሮቻቸውን እንዳለፉ ይህን አውቆ የምናገር ልምድ የለም።
ትኩረቱ ስራ ፈጣሪዎች ላይ በማድረግ የሚዘጋጀው ሎላይን የተሰኘው የዲጂታል መጽሔት ዋና አዘጋጅና ስራ አስኪያጅ እንዲሁም መስራች የሆነው ወጣት ውዳሴ ግርማን ነው የሰማችሁት። በዚህ ዙሪያ ዘገባ ይኖረናል፣ ሌሎች ጥንቅሮችንም ይዘናል። መሰናዶውን በመምራት ኤደን ገረመው፣ በዜናዎቹ ስመኝሽ የቆየ፣ በምስልና ድምፅ ቅንብሩ ኤልያስ አስማረ ከመላው የአሜሪካ ድምፅ ስቱዲዮ ባለሙያዎች እንዲሁም ዘጋቢዎች ጋር በመሆን አብረናችሁ የምናመሽ ይሆናል። አሁን ወደ ዜናዎቹ እንሻገር።
አመሰግናለሁ ኤደን። የኢትዮጵያ ህዳሴ ግድብ የመጀመሪያ ኃይል የማመንጨት ስራውን ትላንት በይፋ ያስጀመሩት ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ ንጹህና ታዳሽ ኃይል ወደ ሱዳንና ግብጽ ጨምሮ ወደ ተለያዩ የአፍሪካ ሀገራት እንዲሁም አውሮፓ በመላክ ዓለም አቀፍ ግንኙነቶችን የማጠናከር ዓላማ እንዳላት ተናገሩ። በተለይ በቀጠና ያለውን ትስስር ማጠናከር ዓላማቸው እንደሆነ የተናገሩት ጠቅላይ ሚኒስትር አብይ ኢትዮጵያ የአባይን ውሃ በታችኛው ተፋሰስ ሀገራት የሚኖሩ ማህበረሰቦችን በማይጎዳ መልኩ ለኃይል ማመንጫነት ከመጠቀም ውጪ ለሌላ ምንም አይነት የልማት አገልግሎት የመዋል እቅድ እንደሌላት ገልጸዋል። 155 ሜትር ርዝመት ያለውና 74 ቢሊዮን ኪዩቢክ ሜትር የውሃ መጠን የመያዝ አቅም ያለው ግድብ ሲጠናቀቅ በአፍሪካ ትልቁ ግድብ የሚሆን ሲሆን ካሉት 13 ተርባይን ዩኒት እሁድ ጠዋት ስራ የጀመረው 10ኛው ተርባይን 375 ሜጋዋት የኤሌክትሪክ ኃይል እንደሚያመነጭ ተገልጿል። ከግድቡ ሙሌት ጋር በተያያዘ የተለያዩ ስጋቶች እንዳሉባቸው የሚገልጹት ሁለቱ የታችኛው ተፋሰስ ሀገራት ግብጽና ሱዳን ኢትዮጵያ የግድቡን የውሃ ሙሌትና በየዓመቱ ከግድቡ የምትለቀውን የውሃ መጠን በተመለከተ አስገዳጅ ስምምነት እንድትፈርም ይፈልጋሉ። ኢትዮጵያ በበኩሏ አስገዳጅ ስምምነት ላይ መድረስ ፍላጎት እንደሌላትና ፈጽሞ እንደማትቀበልም አቋም ይዛለች። የናይጄሪያ ወታደራዊ ኃይል ሽፍታዎችን ኢላማ አድርጎ በደቡባዊ ኒጀር ባካሄደው የአየር ጥቃት 7 ህጻናት መገደላቸውንና ሌሎች 5 ህጻናት ደግሞ መቁሰላቸው ተገለጸ። በናይጄሪያ አቅራቢያ የምትገኘው ማራዲ ከተማ አስተዳዳሪ የሆኑት ቻይቡ አቡባከር አደጋው መድረሱን ለአንድ የፈረንሳይ ዜና ወኪል የገለጹ ሲሆን 4 ህጻናት ወዲያው ሲሞቱ 3 ወደ ሆስፒታል እየተወሰዱ ህይወታቸው ማለፉን አስረድተዋል። አደጋው የደረሰው ናይጄሪያ የአየር ጥቃቱን ስታካሄድ በፈጸመችው ስህተት መሆኑንም ገልጸዋል። አቡበከር አክለው የናይጄሪያ ወታደራዊ አውሮፕላኖች በሰሜን ምዕራብ ናይጄሪያ ሰዎችን በመግደልና በመጥለፍ ገንዘብ የሚቀበሉ ወንጀለኛ ሽፍቶችን ለማግኘት አሰሳ እያካሄዱ መሆኑን ገልጸዋል። የናይጄሪያን የጦር ኃይሎች ሸሽተው ያመለጡ ሽፍቶች በአብዛኛው ወደ ኒጀር በመሄድ የሚደበቁ ሲሆን ድንበር ላይ የምትገኘው የኒጀር ከተማ ጥቃት ከሚደርስባቸው ከተሞች አንዷ ናት። ዩናይትድ ስቴትስ ለአፍሪካ ወታደራዊ ኃይሎች በየዓመቱ የምታካሄደውን የጸረ ሽብር ስልጠና ፕሮግራም ትላንት በአይቬሪ ኮስት መስጠት ጀምራለች። ስልጠናው የሚካሄደው እስላማዊ ታጣቂዎች በአፍሪካ በርካታ ቦታዎችን በተቆጣጠሩበት፣ ወታደራዊ መፈንቅለ መንግስቶች በተበራከቱበትና የፈረንሳይ ወታደሮች ያላቸውን ኃይል እየቀነሱ ባሉበት ወቅት መሆኑ ተገልጿል። ፍሊንቶልክ በመባል የሚታወቀው ይህ ዓመታዊ ስልጠና ከምዕራብ አፍሪካ ሀገራት ለተውጣጡ 400 ወታደሮች የሚሰጥ ሲሆን አንዳንዶቹ ከአልቃይዳና እስላማዊ መንግስት ከተባሉት ቡድኖች ጋር ግንኙነት ባላቸው አካላት በተደጋጋሚ ጥቃት ከሚደርስባቸው ሀገራት የተውጣጡ ናቸው። ሆኖም የጊኒና እስላማዊ ጥቃት ያጠቃቸው የማሊና ቡርኪና ፋሶ ወታደሮች በሀገሪቱ በተደረገው መፈንቅለ መንግስት ምክንያት በስልጠናው አልተካፈሉም። እንደ አውሮፓውያን አቆጣጠር ከ2013 ጀምሮ ፈረንሳይ በማሊ እስላማዊ ታጣቂዎችን ስትዋጋ ብትቆይም ጣልቃ ገብነቷን የሚቃወሙ ሰዎች ቁጥር እያደገ በመምጣቱ ባለፈው ሳምንት ከማሊ እንደምትወጣና ወደ ኒጀር ፊቷን እንደምታዞር ማስታወቂያ ይታወሳል። በመጨረሻም የቀድሞ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ የመሰረቱት ትሩስ ሶሻል የተሰኘ አዲስ የማህበራዊ ሚዲያ ዛሬ በይፋ እንደሚጀመር ተገልጿል። ፕሬዝዳንቱም ስልጣን ከለቀቁ ለመጀመሪያ ጊዜ በአዲሱ ገጻቸው ወደ ማህበራዊ ሚዲያ እንደሚመለሱ ይጠበቃል። ሪፐብሊካን ፓርቲን ወክለው የምክር ቤት አባል በነበሩት ዴቪን ኖነስ የሚመራው ትራምፕ ሚዲያ እና ቴክኖሎጂ ግሩፕ የተሰራው ትሩስ ሶሻል የማህበራዊ ሚዲያ ተቋም ስራ ሲጀምር ራሳቸውን የመናገር ነጻነት ጠባቂ አድርገው ከሚቆጥሩት እንደ ትዊተር፣ ፌስቡክ እና ዩቲዩብ የመሳሰሉ ተቋማት መካከል አንዱ ይሆናል ተብሏል። ከሳምንታት በፊት የትራምፕ የመጀመሪያ ልጅ የሆነው ዶናልድ ጁኒየር የአባቱን የትሩስ ሶሻል ገጽ የሚያሳይ ምስል ተዘጋጁ፣ የምትወዱት ፕሬዝዳንታችሁ በቅርቡ ያያችኋል ከሚል ጽሑፍ ጋር በትዊተር ገጹ አጋርቶ ነበር። አድማጮች፣ ለሰዓቱ ያዝናቸው ዜናዎች ይህን ይመስላሉ። አዘጋጆች ያቀረብኩላችሁ ስመኝሽ የቆየነኝ ከቀሪዎቹ የጋቢና ፕሮግራሞች ጋር መልካም ቆይታ። አመሰግናለሁ ኤደን። የኢትዮጵያ ህዳሴ
መንግሽ ቆየን ለዜናዎቹ እናመሰግናለን። የጋቢና ቤ የሰኞ ምሽት የካቲት 14 2014 ዓ.ም ምሽት መሰናዶ ከአሜሪካ ድምጽ ዋሽንግተን ዲሲ መደመጡን ይቀጥላል። በሬዲዮ ቴሌቪዥን ዝግጅቶቻችንን ለምትከታተሉ በፌስቡክ ገጻችን በአማርኛ ላይ እንዲሁም ደግሞ በድረገጻችን ላይ ልታገኙን ትችላላችሁ። ለየት ባለ ሁኔታ ለአዲሱ ትውልድ ድምጽ ወደ አዘጋጀነው አብይ ርዕስ እንሻገራለን። የሰላም ሚኒስቴር በጎ ፈቃደኛ ወጣቶችን አሰልጥኖ ወደ ተለያዩ የሀገሪቱ ክፍሎች ህብረተሰቡን እንዲያገለግሉ ማሰማራቱን ሰላምን በመገንባትና ብሔራዊ መግባባትን በማምጣት ውጤት ማስገኘቱን ሚኒስቴር መስሪያ ቤቱ አስታወቀ። ሚኒስቴሩ በሶስተኛ ዙር ያሰለጠናቸው 3300 የሚሆኑ በጎ ፈቃደኛ ወጣቶች ወደ ህብረተሰቡ መላካቸውንም አስታውቋል። በሌላ በኩል በአንደኛው ዙር ሰልጥነው ህብረተሰቡን ሲያገለግሉ መቆየታቸውን የገለጹ አንዳንድ ወጣቶች ሚኒስቴር መስሪያ ቤቱ የስራ እድል እንደሚያስገኝልን ቃል ቢገባልንም እንደዚህ አይነት እድል ግን አልተመቻቸልንም ሲሉ ቅሬታቸውን ለአሜሪካ ድምጽ ገልጸዋል። ናኮር መልካ በዚህ ዙሪያ ዘለግ ያለ ልዩ መሰናዶ አጠናቅሯል።
የኢትዮጵያ ሰላም ሚኒስቴር 3300 የሚሆኑ ከተለያዩ ዩኒቨርሲቲዎችና ኮሌጆች የተመረቁ በጎ ፈቃደኛ ወጣቶችን በሶስተኛ ዙር መርሃ ግብር አሰልጥኖ ወደ ህብረተሰቡ ማሰማራቱን አስታውቋል። የመራ ግብር ለብሔራዊ መግባባትና ሰላም ግንባታ ከፍተኛ አስተዋጽኦ በማበርከት ላይ እንደሚገኝ በሰላም ሚኒስቴር የብሔራዊ በጎ ፈቃድ ማህበረሰብ አገልግሎት መርሃ ግብር አስተባባሪ ዶክተር ዮሐንስ አመነ ለቪኦኤ ተናግረዋል።
ሰላም ሚኒስቴር ለሰላም ግንባታና ለብሔራዊ መግባባት የሚለው ኢሹዎች አሁንም በቀጣይነት እየሰራ እያሰለጠነ ክፍተቶችን እያስተካከለ እየሄደ ይገኛል ማለት ነው። በነገራችን ላይ በዚህ ረገድ ጥናትም ማጥነትም ጥሩ የሚባል ውጤት እያገኘንበትም ነገር ነው። ውጤታማነቱ ትልቅ ነው የሚል ነው።
ወጣት ገላና ጉቱ የሶስተኛ ዙር ሰልጣኝ ሲሆን በአሁኑ ጊዜ በደቡብ ምዕራብ ኢትዮጵያ ህዝቦች ክልል ዳውሮ ዞን ውስጥ የበጎ ፈቃድ አገልግሎት እየሰጠ መሆኑን ተናግሯል። በስልጠናውና በአገልግሎቱ ስላገኘውን ውጤት ያብራራል።
ከስልጠናው ያገኘሁት አንደኛው ከሰው ጋር እንዴት መኖር እንደምችል ማለትም ማህበራዊ ኑሮን ተምሬያለሁ። የተለያዩ ብሔሮች እንዴት ተቻችለው ተከባብረውና ተዋዶ ሊኖሩ እንደሚችሉም ተምሬያለሁ። የሌሎች ብሔሮችን ባህልንም አውቄያለሁ። አሁን የበጎ ፈቃድ አገልግሎት በሚሰጥበት ዳውሮ ውስጥም አዲስ የአየር ጸባይ ውስጥ እንዴት መኖር እንደሚቻል እየለመድኩ ነው። አዲስ ቋንቋ፣ የአመጋገብ፣ ያለባበስና ሌሎችን ባህሎች ከህብረተሰቡ እየተማርኩ ነው።
ዶክተር ዮሐንስ አመነ የብሔራዊ በጎ ፈቃድ ማህበረሰብ አገልግሎት ሰብአዊነትን የሚጠይቅና ራስን ሰጥቶ ማገልገል የሚጠይቅ ነው ብለዋል። ለወደፊቱ ከወጣቶች በተጨማሪ ሌሎችም በተግባሩ እንዲሳተፉ እንደሚደረግ ገልጸዋል።
ሰዎች በነፃ ሀገራቸውን ማህበረሰባቸውን የሚያገለግሉበት ፕላትፎርም ተመቻችላቸው የሚሄዱበት ሞዳሊቲ እንደመሆኑ መጠን ምንም አይነት የክፍያ ፓኬጅ ያለው ፕሮግራም አይደለም ማለት ሰብአዊነት ስለሚጠይቅ ጥቅምን መሰረት ያደረገ ሳይሆን ራስን ሰጥተ ሌላውን ሰርቭ የምታደርግበት ሞዳሊቲ ነው። ያው ሌሎችም ሀገራት እንደዚህ አይነት ኤክስፔሪየንሶች እንዳሉ ይታወቃል። እንደ ሰላም ሚኒስቴር የኛ ጎል እንደዚህ አይነት ፕሮግራሞች ናሽናል ሰርቪስ መሆን አለባቸው ብለን እናስባለን። ወጣቱን ብቻ ሳይሆን ሌላውንም ኮሚኒቲዎች ትሩ ታይም ታርጌት አድርገን እንሄዳለን የሚል ነው ማለት ነው።
ወጣቶቹ በበጎ ፈቃድ አገልግሎቱ ከተሳተፉ በኋላ ሊያገኟቸው ስለሚችሉ ጥቅሞችም አብራርተዋል።
ሰላም ሚኒስቴር ለልጆቹ አሹር የሚያደርጋቸው ምንድን ነው? አንደኛ ነገር አገራቸውን ኢትዮጵያን ስላገለገሉ፣ ስለደገፉ፣ የራሳቸውን አስተዋጽኦ ስላደረጉ፣ ከሁሉ በላይ ደግሞ ኢትዮጵያ ሀገራቸውን ስላወቁ አመስገን ይፈልጋል፣ ሪኮግናይዝ ማድረግ ይፈልጋል። ይህ ቀላል ነገር ስላልሆነ ማለት ነው። ለዚህም በክቡር ሚኒስትሩ የተፈረመበት ምስክር ወረቀት ለበጎ ፈቃደኞች፣ ለእያንዳንዱ በጎ ፈቃደኛ ፕሮግራሙን አገልግሎቱን ለጨረሰ እንሰጣለን ማለት ነው። ኢሞሽናል ኢንቴሊጀንስ ላይ ብሎ ያደገ፣ ፊዚካል ኢንቴሊጀንስ ላይ ብሎ ያደገ፣ ስፕሪቹዋል ኢንቴሊጀንስ ላይ ብሎ ያደገ፣ ኢንተርካልቸራል ኢንቴሊጀንስ ላይ ብሎ ያደገን ሰው ማንም ይፈልገዋል። ድርጅቶች በሚጠይቁን ሰዓት የማገናኘት ከጠየቁን፣ አለበለዚያ ደግሞ እነሱን ሲያገኙ ጥሩ ሪኮመንዴሽን የመጻፍ ነገር እናደርጋለን ማለት ነው።
በሌላ በኩል በ2013 ዓ.ም በመጀመሪያው ዙር ሰልጥነው ለአስር ወራት በተለያዩ የኢትዮጵያ አካባቢዎች በጎ ፈቃደኛ ሆነው ሲያገለግሉ ከቆዩ ወጣቶች መካከል አንዳንዶቹ ሰላም ሚኒስቴር ቃል የገባልንን የስራ እድል አላመቻቸልንም ሲሉ አቤቱታቸውን ለቪኦኤ ተናግረዋል። በስጋት ምክንያት በቪኦኤ ላይ እንዳይገለጽ ሲል የተናገረ ወጣት ስለ ስራ አትጨነቁ በማለት ስራ እንደሚያገኝልን ሚኒስቴሩ ተስፋ ሰጥቶን ነበር ይላል።
ስለ እሱ ጉዳይ ምንም ጥያቄ አይገባችሁ፣ እናንተ ግዴታችሁን ብቻ ፈጽሙ ነው ያለን። እናንተ እዛ ሳጨርሱ ነው እኛ ለድርጅቶት እንሰጣችሁ ነው ያለን። ያንን ነገር ከጨረስን በኋላ ወረቀት ብቻ ነው የሰጡን፣ የምስጋና ወረቀት። ድጋፍ ደብዳቤ እንኳ አልጻፉልን። እንደ ክልል ስንጠይቅ እነሱ ደብዳቤ ጻፉልን እንጂ እኛ ምንም ልንጠይቅ ሊቀጥራችሁ አንችልም። ደብዳቤ ከጻፉልን ዛሬ ሊቀጥራችሁ እንችላለን፣ ቦታ አለን ምናምን ብሎናል። ይሄንን ካሉ በኋላ እነሱ እስካሁን እንግዲህ ምንም ነገር የለም። እንደውም ሰርቲፊኬት ሲሰጡ ከ15 ቀን በኋላ ይደውልላችኋል። በተለይ ከሶስት በላይ ያላችሁ ልጆች ይሄንን ነገር ጠብቁ፣ ስልካችሁን አክቲቭ አድርጉ ብሎ ነው የነገሩ። ውጤትን ደግሞ መሰብሰብ የጀመሩ ከስሪ በላይ የጀመሩ ከመስከረም ጀምሮ ነው። መስከረም እንግዲህ አሁን ስድስተኛ ወራችን። ስንደውልላቸውም ስልክ አያነሱም፣ ወይ ደግሞ በዚህ ጉዳይ የሚያናግረን አካል የለም።
ስሟ እንዲገለጽ ለምን እንዳልፈለገች የተናገረች ወጣትም ጅግጅጋ ዩኒቨርሲቲ ውስጥ ስልጠና ከመውሰዷ በፊት የነበራትን ስራ ትታ በበጎ ፈቃደኝነት ማገልገሏን ነው የገለጸችው። የስራ እድል እንደሚያመቻችልን የሰላም ሚኒስቴር ቃል ገብቶልን ነበር ብላለች ወጣቷ።
አሁን ያለንበት ሁኔታ ግልጽ ስላልሆነ ነው ስሜን ያልገለጽኩት እና የሰለጠንኩት ጅግጅጋ ነው። አንደኛ ዙር ሰልጣኝ ነበርኩ። አጋጣሚ አዲስ አበባ ነበርኩኝ፣ እንደውም ስራ ላይ ሁላ ነበርኩኝ። የሚገርም ግን በመንግስት የመጣ ነገር ነው የስራ እድል አለው ምናምን ስለተባለ በሙያ ያልነበረ የምሰራው በቃ የተሻለ ነገር ነው ብዬ ትቼው ሄድኩ ማለት ነው። ያው ምግብ ምናምን በዩኒቨርሲቲ ወጪ ሆኖ የ45 ቀን ስልጠና ነበር። ከዛ በኋላ ወደ ኮምቦልቻ ተመደብኩኝ። የኪስ ገንዘብ አለ፣ ሌላ ምንም የለም። ለበጎ አድራጎት ስራ ነው የምሰሩት። ከዛ በኋላ የስራ እድል 100% የእውነት ማለት ነው እንደዛ ተብለን መሄድ ነው።
ሌላው አስተያየቱን ለቪኦኤ የገለጸው ወጣትም እንዲሁ በአሁኑ ጊዜ ስላለበት ሁኔታ ይገልጻል።
እዛው ጅማ ዞን ነበርኩ አሁን ለ1 አመት ማለት ነው። በዲፓርትመንትም በበጎ አድራጎት በሁሉም በብዙ አይነት ስራዎች ሳገለግል ቆይቻለሁ። ግን እንደዛ ተደርጎ አሁን ላይ ግን ያው ምንም መፍትሄ የለውም፣ ዝም ብለን ከቤት ልቁጭ ብለናል። እጣ ፈንታችን ምንድን ነው ብለን በጠየቅናት፣ እናንተ ይህን አስር ወር ጨርሱ እንጂ ከዚያም በኋላ ያለው የእኛ ስራ ነው የእናንተ አይደለም፣ መጀመሪያ ጨርሱ ነው። ስለዚህ ያል ጊዜ እኛ ያሰለፍነው እዚህ ነገር ለእኛ ጥቅም አለው፣ ይህን ከጨረስን በኋላ መንግስት ስራ ይሰጠናል ብለን ተስፋ አድርገን ነው ይህን ያል ጊዜኛ እንትን ያደረግነው። ቤተሰብ ራሱ ይብን ስራ ገብተዋል ብሎ ተደርሶ አሁን ተመልሰን እዚህ ቤተሰብ እጃቸው ላይ ስንወድቅ ሌላ ሀሳብ ውስጥ እየገባን ነው ነው።
ወጣቶቹ ህብረተሰቡን ሲያገለግሉ በነበሩበት ወቅት አንዳንድ የመንግስት ሰራተኞች እና የማህበረሰቡ አባላት የመንግስት ደህንነት ሰራተኞች እንደሆኑ የማሰብ ሁኔታም ገጥሟቸው እንደነበር ከወጣቶቹ መካከል ገልጸዋል።
ሰራተኞቹ ራሱ አያምኑም። አሁን ቢሮም ተቀጥለን የምንሰራ ውጭም ስንወጣ እነዚህ መንግስት ተላላኪ ነው የሚሉን እና ብዙዎችን ማስረዳት ሞክረናል። የህብረተሰቡ ውስጥ ያለው አመለካከት ለመንግስት እንደምንሰራ ነው። ግን ስራውን የምንሰራው ህብረተሰቡን ነው የምናገለግለው። መንግስት ጋር ምንም አይነት ግንኙነት የለንም። ህብረተሰቡን ባለን እውቀት በምንችለው ልብስ ማጠባ ከሆነ ወይ ደግሞ ምግብ ማብላት ከሆነ ልጆች ከቢሮ የተለያዩ ድርጅቶችን ጠይቀን ነው የምናብላቸው። አንዳንድ ቢሮ ውስጥ ደግሞ የምንሰራው በእውቀታችን ነው የምንሰራው፣ በተማርነው ልክ ነው የምንሰራው። እንጂ የኛው ሰዎች እንደሚያስቡት አይደለም።
በወጣቶቹ ቅሬታ ላይ ምላሽ የሰጡት በሰላም ሚኒስቴር የብሔራዊ በጎ ፈቃድ ማህበረሰብ አገልግሎት መርሃ ግብር አስተባባሪ ዶክተር ዮሐንስ አመነ ሚኒስቴሩ ወጣቶቹን ስራ የማስቀጠር ኃላፊነት የለውም ብለዋል። ነገር ግን ለወጣቶቹ ሊያደርግላቸው ይችላል ያሉትን አብራርተዋል።
በጎ ፈቃደኞች በዋናነት የሚያነሷቸው ኢሹዎች ምንድን ነው? ከዚህ በፊት ከክብር ጠቅላይ ሚኒስቴሩ ጀምሮ ቃል ተገብቶልናል የሚል አይነት ኢሹዎች እኛም ቢሮ ይመጣሉ፣ ተደጋጋሚ ነገሮች ማለት ነው።
እውነት ደግሞ ቃል ተገብተው ነበር?
ቃል ቢገባ ሰላም ሚኒስቴር ለምንድን ነው የማይፈጽመው? ማጣት በህግ ደረጃ ካለ ማለት ነው። ፕላስ ደግሞ እኛ ፕሮግራሙን ዲዛይን አድርገን ስንነሳ አላማችን ብሔራዊ መግባባት፣ ዘላቂ ሰላም ግንባታ እና ወጣቶችን ለራሳቸውን ለስራ ዝግጁ የሚያደርጉ ወጣቶች እንዲሆኑ ስለምንፈልግ ነው። በዛ ሌቭል ራሳችን ሬዲ አድርገን እየወጣን ያለ ነው ማለት ነው። እኛ ኦብጀክቲቭን የሳተ ነገሮችን ወደፊትም አሁንም አናደርግም። ቢኮዝ ሰላም ሚኒስቴር በአዋጅ የተሰጠው ስልጣን ስራ መቅጠር ራሱ የስራና ክህሎት ሚኒስቴር ማንዴት እንጂ የሰላም ሚኒስቴር ማንዴት አይደለም። ምናልባት የእኛ ልጆች ዲሲፕሊንድ ከሆኑ ከሚመለከተው አካላት ጋር በጋራ እንሰራለን። እንደ ሀገር ሀገር ኢንቨስት አድርገባቸዋለች ብዙ ሚሊየንስ፣ እነሱም ለሀገር ብዙ ኢንቨስት አድርገዋል እና በዛ ሌብል ጆይንትሊ ከሚመለከታቸው አካላት ጋር እየሰራን እንገኛለን የሚለውን ነገር ነው። ፈልገዋቸው እንጂ ልጆቹ ለምነው የሚሰሩ ስራ እንዲኖር አንፈልግም እንደ ሰላም ሚኒስቴር። ቢካዝ ሀገራቸውን የሚያገለግሉ በሙሉ መሰጠት እንጂ ለምነው ስራ መስራት ማለት አንድም እኛ ፕሮግራምን ፌል ያደርግብናል። ቢካዝ ሀገራቸውን የሚወዱ ለሀገራቸው ሰርቭ የሚያደርገው የሀገራቸውን ችግር የሀገራቸውን ዲማንድ የሚያውቁ ሆነው እንዲወጡ ስለምንፈልግ ማለት ነው።
አስተባባሪው ወጣቶቹን ለስራ የሚፈልጉ ድርጅቶች እንዳሉን በመጠቆም ሚኒስቴሩ በምን እንደሚደግፋቸውም ገልጸዋል።
ለምሳሌ አንድ ሁለት ሶስት መስሪያ ቤቶች እኛን አፕሮች አድርገውናል። እናንተ ጋር የሚሰሩ በጎ ፈቃደኞችን የተወሰኑ ቁጥር ማለት ነው በዚህ ክራይቴሪያ እንፈልጋለን ብለውናል። ስለዚህ እነሱ በሰጡን ክራይቴሪያ መሰረት መደረግ አድርገን ሰላም ሚኒስቴር ሴሌክት አድርጎ ለሚመለከተው አካል ይልካል ማለት ነው። ይህ አንድ ኦፖርቹኒቲ ነው። ባይዘው ልጆቹ በዚህ ፕሮሰስ በማለፋቸው ያገኙት ኦፖርቹኒቲ ነው። አፍተሮል ልጆቹም ሲመጡ ደግሞ ከሀገራቸው ሊጠቀሙ ሳይሆን ሀገራቸው ሊጠቅሙ አስበው ነው የሚመጡት።
ዶክተር ዮሐንስ በጥቂቶች ዘንድ በበጎ ፈቃደኛ ወጣቶች ዙሪያ የነበረው የተዛባ አመለካከትም አሁን ተቀይሯል ሲሉ አብራርተዋል።
በመጀመሪያው ዙር ስራውን በምንሰራበት ሰዓት የእኛ በጎ ፈቃደኞች ካለው ወቅታዊ የኢትዮጵያ ፖለቲካል ዳይናሚዝም አንጻር ብዙዎቹ እንደ መገለል አንዳንድ ቦታዎች ላይ እንደሚደርስባቸው እኛም ኢንፎርሜሽኑ ነበረን። ኢቨን አንዳንዱ ደህንነት ቢኮዝ ያው የሰላም ሚኒስቴር ስራ አፍተሮ የደህንነት ነው ተብሎ ይታሰባል። ማለት ፖዚቲቭ ፒስ ላይ ኔጌቲቭ ፒስ ላይ እንደሚሰራ በደንብ አይታወቅም እና ልክ ልጆቹ ዲፕሎይ እንደተደረጉ ማለት ነው። ከዛ በኋላ በነበረው ኮንቲኒየስ የሆነ የካፓሲቲ ቢልዲንግ ስራዎች አዘ ሴም ታይም ደግሞ ልጆቹ በሚሰሯቸው ስራዎች ማለት ማህበረሰቡ ጋር የሄዱት ማህበረሰቡን ሰርቭ ለማድረግ ለመሰለል እንዳልሆነ ማህበረሰቡን ለማገዝ ሀገራቸውን ኢትዮጵያን ሲያገለግሉ የነበሩ እናት አባቶቻቸው ቴንኪዩ ለማለት ይገባቸዋል ለማለት የማያውቁትን ኢንቫይሮንመንት አውቀው ለካ ኢትዮጵያ ይሄኛው ገጽታ አላት ለማለት እንደሄዱ ቋንቋ ሊማሩ ባህል ሊማሩ ኢትዮጵያን ለማወቅ እንደሄዱ ሲነግሯቸው ማህበረሰቡን ደስተኛ ሆኖ ተቀብሏቸው ብዙ ነገር ነው ማህበረሰብ ያደረገላቸው። ብዙዎቹ ጋር ልጆች አድርጓቸዋል። የሰላም ቤተሰብ ፈጥሮላቸው እናት አባት ኖሯቸዋል ሲጨርሱ ማለት ነው። ሌላ እናት ሌላ አባት ማለት ነው። የሌላ አካባቢ ማህበረሰብ ቋንቋ ባህል ለምደው ከነሱ ጋር የተነጋገሩ አሉ። እዛው ራሱ እንፈልጋቸዋለን እንቀጥራቸዋለን ብለው የቀጠሯቸዋሉ።
በሰላም ሚኒስቴር በበጎነት ለአብሮነት መርሃ ግብር ሰሞኑን ሰልጥነው በበጎ ፈቃደኝነት ከተሰማሩ 3300 ወጣቶች በተጨማሪ በ2013 ዓ.ም በመጀመሪያ ዙር ሰልጥነው ለአስር ወራት ገደማ ለህብረተሰቡ የተለያዩ ግልጋሎቶችን ሲፈጽሙ እንደቆዩ ሰላም ሚኒስቴር ገልጿል። ከ9100 በላይ ወጣቶች በሁለተኛ ዙር ሰልጥነው ወደ ተለያዩ የአገሪቱ አካባቢዎች የተለያዩ የበጎ ፈቃድ አገልግሎቶችን እየሰጡ መሆናቸውን ሚኒስቴሩ አስታውቋል። ለአሜሪካ ድምፅ ናኮር መልካ ካምቦ።
ጋቢና ቤ የአዲሱ ትውልድ ድምጽ ከአሜሪካ ድምጽ ዋሽንግተን ዲሲ መደመጡን ይቀጥላል። ተከታዩ ዘገባችን ደግሞ ስራ ፈጣሪ ከሆኑ ወጣቶች ጋር ያስተዋውቀናል። ቀጥሎ ይቀርባል።
የኮቪድ-19 ወረርሽኝ እንደጀመረ ሰሞን የቻለ በሙሉ ከእንቅስቃሴ እንዲገደብ በታወጀበት ወቅት በዓለም ዙሪያ እጅግ ብዙዎች በቤታቸው ተከተው ነበር። ይሄ ወቅት ታዲያ ብዙዎችን በፍርሃት በድብርትና በጭንቀት የፈተነ እንደነበረ ይታወሳል። ይሄ በአብዛኛው በእናቶችና በሴቶች ላይ ቢታይም ወጣቶችም የዚሁ ድብርትና ጭንቀት ተካፋይ ነበሩ። በዚህ ወቅት ነበር ታዲያ 4 የሶፍትዌር አንድ የህንፃ ንድፍ እንዲሁም አንድ ጋዜጠኛና አንድ መምህር በአጠቃላይ 7 በመሆን በእንግሊዝኛ የምትወጣ ሎላይን የተሰኘች ዲጂታል መጽሔት ለማዘጋጀት ያቀዱት። ከራሳቸው የድብርት ስሜት በመነሳት ሰዎች ጊዜያቸውን ስልካቸውና ኢንተርኔት ላይ እንደሚያሳልፉም ጨምረው በመገንዘብ ወደዚህ ድምዳሜ እንደደረሱ የሎላይን መጽሔት ስራ አስኪያጅና ከመስራቾቹ መካከል አንዱ ውዳሴ ግርማ ይገልጻል።
ሎላይንን ስንጀምር በጊዜው እኛ ተመራቂ ተማሪዎች ነበር የመሰረትነው ሰዎች እና ቤቶንን ነበር የምናሳልፈው እና ከሱ ጋር ተያይዞ ብዙ ወጣቶች የተለያዩ አይነት ድብርትን ያሳልፉ ነበር እና ያንን ስሜት ለመቀነስ ያክል በይነ መረብ ላይ የሚቀመጡ ወጣቶችን ሊያነሳሱ ወይም ሊያዝናኑ የሚችሉ የተለያዩ ነገሮችን ለማድረግ ነበር ያሰብነው። በሱ ሀሳብ ውስጥ ተያይዞ ነው ስሙ ሎላይን የሚለው ኤሎ ሬል ወይም ላካውት ላውድ በተለምዶ ከምንለው ቃል እና ኦንላይን ከሚለው አንድ ላይ አድርገን ወጣ ነው። በተጨማሪ ደግሞ ታይፕራይቲንግ ላይ ሎላይን ወይም በደብሊው ኤሎ ደብሊው ኤልአይኒ ሲሆን አንደርላይን ማድረግ ወይም ሲግኒፋይ ማድረግ የፈለግን ወይም ደግሞ አብርተን ማሳየት የፈለግናቸው ሀሳቦች እንደነበሩ ነው። ምንም ወጣቱን ለማዝናናት ብናስብም እንደ ስራ ፈጠራ ቴክኖሎጂ ያሉ ሀሳቦችን ደግሞ አብርተን ማሳየት እንደፈለግን እና እኛ ለኮምፒውተር ቅርብ ስለነበር አስተሳሰባችንም እንደዛ ይመስለኛል ብዙ ሰው ያየዋል የሚል ግምት ነበረ። እንደጀመርን ግን የነበረው ስፔሻሊ ወይም የመጀመሪያዎቹ ወሮች ትንሽ አስቸጋሪ ነበሩ። ግን በሀገሪቱም በቴክኖሎጂ ላይ ለውጥ እያመጣ ስለነበረ በስፔሻሊ ራሱ ኮቪድ ራሱ ይዞት የመጣው ሰው ቤቱ በመቀመጡ ምክንያት እንደሚያነብ ወይም ኦንላይን እንደሚውል ስለምናውቅ በሱ የተነሳ እንደውም እኛ ከጠበቅነው በላይ በየጊዜው እያደገ መጥቷል።
ውዳሴ ዋናው ዓላማቸው በቴክኖሎጂ ዘርፍ እንዲሁም በስራ ፈጠራ ዙሪያ ያሉ ሰዎችን ማስተዋወቅና ለወጣቶች እንዲዝናኑ እንዲሁም እንዲነቃቁ የሚያደርጉ ጽሁፎችን ማዘጋጀት ነበር ይላል።
እንደነገርኩሽ የድብርት ወይም የድባቴ ስሜት ወጣቱ ላይ እንዳይደርስ የምንችለውን ያክል ኮንቴንቶችን ክሬት በማድረግ ሞቲቬት ለማድረግ ወይም እነሱ ለማነሳሳት ሀሳብ ይዘን ነው የጀመርነው። ስንጀምር በዋነኝነት አምዱ የነበረው ኢንተርቴንመንት ወይም ወጣቶችን ሊያዝናና የሚችል ኮንቴንቶች የተለያዩ ዘፋኞችን ምናምን ነበረ ፕሮፋይል ወይም ኢንተርቪው የምናደርጋቸው የነበሩት። ከዛ በመቀጠል ደግሞ በተለያየ አርት ስራ ላይ ያሉ ሰዎችን የምናካትት ነበር። በሶስተኛ ደረጃ ደግሞ የተለያዩ የቴክኖሎጂ ውጤቶችን ራሳችን ገምግመን እነሱ ላይ የተለያዩ አስተያየቶችን ሀሳቦችን እንጽፍ ነበር። ይህንን እያደረግን ነበር የቆየ ነው። ግን የኢንተርቴንመንት ላይ ወይም ሙዚቃው ላይ ያሉ አርቲስቶች የተለያዩ ሰዎችን ኢንተርቪው በምናደርግበት ሰዓት ያየነው ነገር እኛ እንደ መዝናኛነት ሪፈር አድርገን እንደ ሙዚቃ የምናመጣቸው ነገሮች እነሱ የስራ መስክ ነበሩ እና የራሳቸው የሆኑ ተግዳሮቶች ነበሯቸው። እነዚህ ነገሮች ደግሞ እንዴት ማለፍ እንደቻሉ ለወጣቱ ሲያካፍሉት ሞር ስለ ስራ ነበር የሚሆኑት። ለእነሱ ያ ሙዚቃ ማለት ስራ እንደነበር ነበር የገባ። ስለዚህ ከእነዚህ ሰዎች የተወሰነ ያክል ፒቮት እያደረግን ወይም አምዳችን የተወሰነ ያክል እየቀየር ወደ ስራ ፈጣሪነት ስራ በመፍጠር ላይ ያሉ እክሎችን ለማንሳት ሞክረናል። አሁን መጽሔቱ በዋነኝነት ከተለያዩ ስራ ፈጣሪዎችን ፕሮፋይል በማድረግ ወይም ኢንተርቪው በማድረግ የእነሱ እክሎች ሊያጋጥሟቸው የሚችሉ ቻሌንጆች ምናምን በአብዛኛው የሚወሩ ታሪኮች አሉ። ሰክሰስፉል ወይም የተሳካላቸው ከምንላቸው ሰዎች ታሪኮች ሲወራ ከየት እንደጀመሩና የደረሱበትን ቦታዎች ብቻ ነው የምናውቀው እንጂ መሀል ላይ እያሳለፏቸውን ችግሮች ወይም ቻሌንጆችን አይነሱም። እኛ በየሳለው መጠን እነሱን ነገሮች አምልተን ለማሳየት ለወጣቱ እና ያንን ቻሌንጅ እንዴት ማለፍ እንደሚችሉ ያንን ችግሮች እንዴት ማለፍ እንደሚችሉ ለማብራራት እንሞክራለን።
ይህ ስራ ከተጀመረ በኋላ ለረዥም ጊዜ ተግዳሮት ሆኖ የቆየው ታዲያ ራስን ማስተዋወቅና ለሚያወጡት ልፋትም ተመጣጣኝ የሆነ ገቢ ማግኘት አንዱ ተግዳሮት እንደነበረ ውዳሴ ያስረዳል።
የመጀመሪያው ነገር መጽሔቱን እንደጀመር ነው የገባን ነገር በአጭር ጊዜ ውስጥ ገቢ መፍጠር እንደማንችል ነበረ። አንደኛው በእኛ ስራ ላይ እንደ ከባድ ነገር የታየንም ነገር አንደኛ የእኛ አካባቢ ያሉ ሰዎች ወይም በኛ ሀገር ውስጥ ያለ ሰው የማንበብ ከዛ በኋላ ከሱ ደግሞ እኛ ገቢ ለመፍጠር አስቸጋሪ እንደነበር ተረተመ። ግን በዚህ ውስጥ የብሎጊንግ ፕላትፎርም ወይም የተለያዩ ሰዎች ተመዝግበው የራሳቸውን ሀሳብ ማካፈል የሚችሉበት ሲስተም ፈጥረን ነበረ። ስለዚህ ዋነኛው የገንዘብ የገቢ ምንጫችን የነበረው አድቨርታይዝመንቶችን ወይም ማስታወቂያዎችን በመጽሔቱም ላይ ሆነ በዌብሳይቶቻችን ወይም ድረገጾቻችን ላይ ማድረግ ነበር። ግን ይህን ያህል እንደ መኖሪያ ለመሆን የሚያስችል ገቢ አልነበረው። ስለዚህ እሱን ለማስተካከል ደግሞ ዩዘሮች ወይም ተጠቃሚዎቻችንን መጨመር ከራሳችን ወጪ ማድረግ ያለብን ነገር ወጪ ማድረግ እና ምንችለውን ያክል የእኛን ጊዜ መስጠት ነበር ያደረግነው እና ላልተወሰነ ጊዜ ደግሞ ከዚህም ስራ ውጭ ሌሎች ኤክስተርናል ስራዎችን ለመስራት ሞክረናል።
ይሁን እንጂ የነበሩት ተግዳሮቶች እኚህ ብቻ አልነበሩም።
አዎ፣ አንደኛው የነበረው እንደ ዲጂታል መጽሔት ስንጀምር ከዚህ በፊት በዚህ ስራ ላይ ልምዱ ስላልነበረ ሰዎችን ማግኘት ወይም ኮንታክት ማድረግ አስቸጋሪ ስራ ነበረ። አንዳንዴ ከዚህም በፊት ሌሎች ስራዎች ስላልነበሩ ሰዎቹ ደስተኛ ሆኑ ወይም ታሪኩን ለማካፈል ፈቃደኛ የመሆን ነገር አልነበረም። በአብዛኛው ልክ በጀመርንባቸው ሰሞኖች ኮንታክት የምናደርጋቸው ሰዎች ላይመልሱልንም ይችላሉ። ይሄ ነበረው ችግር። ግን ቀስ በቀስ ያለንን ከሰው ጋር ያለንን ግንኙነት እያሰፋን በመጣጠር ይህ ነገር ማስተካከል ይችለናል። አንደኛው እሱ ነበር። ሁለተኛው እስራ ሂደቶች ላይ ቢዝነሶችን ከዚህ በፊት እንደ ራሳችን ጀምረን የሚሳተንም ስለማናቅ እንዴት ይህ ነገር ላይሰንስ ይደረግ ሲባል ምናምን ሰው ሲጠይቀን ራሱ እኛ እነዛን ፕሮሰሶች አናውቅም ነበር። እስከ ቅርብ ጊዜ ድረስ ላይሰንስ ለማድረግ የራሳቸው የነበሩት ሂደቶች፣ ወጪዎች፣ ከመንግስት ጋርም ሄዱ ያሉ ሂደቶች አሉ። እነሱ ነገሮች እንዴት እንደሚደረጉ የራሱ የሆነ ችግር ሆኖብን ነበር ከዚህ በፊት ያንን መንገድ ስላላለፍ።
ሎላይን መጽሔት ጥሩ ተቀባይነት እያገኘ መምጣቱን ውዳሴ ይገልጻል። ለዚህ ደግሞ እንደ ምክንያት እንዲሁም ደግሞ እንደ በጎ ተጽዕኖ ከሚገልጻቸው ነገሮች አንዱ የመጀመሪያው ወጣቶች አስተያየቶቻቸውን የሚያጋሩበት ጦማር ወይም ደግሞ ብሎግ በገጹ ላይ መኖሩና ሌሎችም እንዳሉ ይገልጻል።
ራሳቸው የሚሰማቸውን ግላዊ ስሜታቸውን እየጻፉ ያሉት ያሳለፏቸው ኤክስፒሪየንስ ሊሆን ይችላል፣ ስለ ሀገራቸው የሚሰማቸውን ስሜት ሊሆን ይችላል። ብቻ የራስ ስሜት ነው እስካሁን እየተጻፈ ያለው። አሁን ግን ኮንቴንታችንን ሞር ወደ ስራ ፈጠራው ቴክኖሎጂዎች በአብዛኛውን እኛ ጋር አይተን ከሆነ ታዋቂ እንዴት በስራቸው ተሳክቶላቸዋል ብለን እንድንከተላቸው የምንሞክራቸውን ሰዎች ወጣቶችን ብንጠይቅ ብዙ ስም ሊጠራ አይችልም። ሳይኖሩን ቀርተው ሳይሆን ይህንን ነገር ሚዲያው ምን ያህል ፑሽ አድርጓል ወይም ምን ያህል አውጥቷል የሚል ጥያቄዎች አሉ። እኔ ለምሳሌ አሁን ስለ ስቲቭ ጆብ ምናምን የተወሰነ ያክል ኢንፎርሜሽን ላወራ ይችላሉ። ግን እኛ ጋር ስላሉ ስራ ፈጣሪዎች እንዴት ችግሮቻቸውን እንዳለፉ ይህን ያህል አውቆ የመናገር ልምድ የለም። እና አንደኛው ማድረግ የምንፈልገው ነገር እሱ ነው። ወጣቱ ኮንቴንትን ክሬት ስናደርግ ወይም ምንጽፋቸው ነገሮች ወጣቱ ሀገር ውስጥ ኑሮ ብዙ ነገሮችን ያለፈ ሊያስተምረው የሚችል ብዙ ሰው አለ እና እነሱ ሰዎች ማውጣት መቻል አለብን። እነሱ ሰዎች መታየት መቻል አለባቸው። እሱን የማድረግ ሀሳብ ነው አንዱ።
ሎላይን ዲጂታል መጽሔት ዳዊት ቸርነት፣ ኬንያለን፣ አዲስ አለማየሁ፣ ሳሚዳን፣ ቤተልሔም ደሴና ሌሎችም እነሱን የመሳሰሉ በተለያዩ የስራ ዘርፎች ላይ ያሉ ስራ ፈጣሪዎች ያካተተ ሲሆን መጽሔቷ በነጻ በፌስቡክና በድረገጽ ላይ ትገኛለች። ከአሜሪካ ድምጽ ለተጠናቀረ ዘገባ ኤደን ገረመው ከዋሽንግተን ዲሲ። ጋቢና ቬ በሬዲዮ ቴሌቪዥን መሰናዶ ከአሜሪካ ድምፅ ዋሽንግተን ዲሲ መደመጡን ይቀጥላል። አሁን ደግሞ ጥቂት ማስታወቂያ ሰምተን እንመለስ።
የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮ ዛት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን። በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችንን 202-205-9942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 202-251-3505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ።
አድማጭ ተመልካቾቻችን የሰኞ ምሽት የካቲት 14 2014 ዓ.ም የጋቢና ቪኦኤ ምሽት መሰናዶ ከአሜሪካ ድምጽ ዋሽንግተን ዲሲ ሲተላለፍ ነበረ። መሰናዶችንን እዚህ ላይ አጠናቀናል። ስናስተናግዳችሁ የቆየ ነው ኤደን ገረመው፣ መርሃ ግብሩን በመምራት ኤልያስ አስማረ፣ በድምፅና ምስል ቅንብር ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎች ጋር በመሆን ነበር። አስተያየትና ጥያቄዎቻችሁን 667-290-5142 ከፊት አንድ በማስገባት የጉግል ነጻ መስመራችን ላይ በመደወል የድምጽ መልእክት ልታስቀምጡልን ትችላላችሁ። ስማችሁን መናገር አትዘንጉ። በቪኦኤ አማርኛ ፌስቡክ ገጽ ላይ እንዲሁም ለጋቢና ቪኦኤ እያላችሁ የጽሁፍ መልእክት ልታደርሱን ትችላላችሁ። ከእኛ ጋር ስለነበራችሁ ቆይታ እናመሰግናለን። ሰላም ጤና ስጥልን። ደህና ደሩ።